ኢትዮጵያ ውስጥ ዘር ተኮር ግጭቶች ሁሉንም ወገን የሚያሳስቡ ናቸው። በተለይ በቅርቡ ቡራዩ ውስጥ የተከሰተው ግጭት ለሰው ሕይወትና ንብረት መጥፋት ምክንያት ከመሆኑም ባሻገር ቀድሞ ተቻችሎና ተፈቃቅሮ የኖሩ ማህበረሰቦችን እያራራቀ ይመስላል። ሕይወታቸው ለጠፋና ንብረቶቻቸው ለወደሙባቸው ወገኖችም ፍትህና ጥቃት አድራሾችን በገለልተኛ ወገን ተጣርቶ ለፍርድ እንዲቀርቡ እየተጠየቀ ነው። በሀገሪቱ ሰላም ለማስፈንና የተጀመረውን የፖለቲካ ለውጥ ለማስቀጠል መገናኛ ብዙሃንና ማህበረሰብ ሚዲያዎች ኃላፊነት አለባቸው። በኢትዮጵያ ዲሞክራሲያዊ ለውጡ እንዲመጣ ብዙ መስዋዕትነት የከፈሉ ወጣቶችስ ለዘላቂነቱ ምን ሚና ይኖራቸዋል? ትዝታ በላቸው ሁለት እንግዶች ጋብዛ አዋይታለች። አቶ አንዱዓለም አራጌና አቶ በቀለ ገርባ ናቸው።
እንግዲህ ሁለታችሁ እስር ቤት ውስጥ በመቀራረብ አልፎ ተርፎ ደግሞ የዶክተር ማርቲን ሉተር ኪንግን የሰላማዊ ትግል ስልት በጽሁፍ ወይንም በመጽሐፍ መልክ ማዘጋጀታችሁን በአሜሪካ ድምጽ ራዲዮ ዘግበናል። ያንን መሰረት በማድረግ ነው በቅርቡ እንግዲህ ኢትዮጵያ ውስጥ የተከሰተው ግጭት የማይደገምበትና አገሪቱ በእርጋታ የጀመረችውን የፖለቲካ ተሐድሶ ስለምትቀጥልበት መንገድ ለመወያየት ያሰብ ነው። ስለ ትብብራችሁ አመሰግናለሁ አቶ በቀለ ገርባ እንዲሁም አቶ አንዱዓለም አራጌ።
እግዚአብሔር ይስጥልኝ። እኔም አመሰግናለሁ።
እሺ፣ እንግዲህ እንደምታውቁት ይህን ውይይት ቀደም ብለን ከአንድ ሳምንት በፊት ነበረ ያቀድነው። በመሃሉ አልተሳካልንም ነበረ። ትላንት ግን በአምስት የኦሮሞ የፖለቲካ ድርጅቶች የተሰጠ መግለጫ አቶ በቀለ በርሶ የተነበበው ማለት ነው ትንሽ አነጋጋሪ ሆኗልና እሱን ሳናነሳ ማለፉ ትክክል አይሆንም። አንዳንድ ከተሰጡ አስተያየቶች በቡራዩ የተፈጸመውን ግድያ ጠበቅ አድርጋችሁ ያለማውገዝና ይህን ኢሰብአዊ ድርጊት የፈጸሙ ለፍርድ እንዲቀርቡ ያለመጠየቅ ኃላፊነት የጎደለው ነው፣ ለአንድነትም ለወደፊት የሚያሰጋ ነው የሚሉ አሉና መጀመሪያ እዚህ ላይ አስተያየቶን ልውሰድ።
በጣም አመሰግናለሁ። አዎ፣ አምስት የኦሮሞ ድርጅቶች ሆነን አንድ መግለጫ አውጥተን ነበረ። መግለጫው በዋናነት ያተኮረው ሰሞኑን በተከሰቱ አንዳንድ ክስተቶች ዙሪያ ነው እና እንደሚታወቀው መስከረም 5 ቀን የኦነግ አመራር ወደ ሀገር በሚመለስበት ጊዜ በአዲስ አበባ አካባቢና አዲስ አበባ ውስጥ የሚኖሩ ኦሮሞዎች አቀባበል ለማድረግ ወጥተው ነበረ። በእለቱ ህዝቡ ወደዛ በሚወጣበት ሰዓት ጥቂት ግለሰቦች መሳሪያ ይዘው ወደ ቡራዩ አካባቢ ተንቀሳቅሰው በሴቶችና በህጻናት ላይ ጉዳት አድርሰዋል እና የሰው መሞትም ደርሷል። ከዛ በኋላ ቄሮዎቹ ወይንም ደግሞ ጡል አቀባበሉ የወጡ ሰዎች ወደ መኖሪያቸው በሚመለሱበት ወቅት ይሄ ነገር ተከስቶ ያሉ በተለይም ደግሞ የአንድ 6 ዓመት ህጻን ልጅ አሟሟት እጅግ አሳዛኝ ሆኖ ተገኝቷል። በዛ ምክንያት ሰዎች እንደሞቱ ሰምተናል። የከፍተኛ የሰው ህይወት እንዳለፈም ሰምተናል እና ይሄ ሁላችንንም ያሳዘነ ነው፣ ሁላችንንም ያስቆጣ ነው። ስለዚህ እኛ ይሄ መሰረቱ ምንድን ነው የሚለውን ነው ለማየት የሞከርነው። መሰረቱ አንድ ከኋላ ያለ ድርጅት አለ፣ የፖለቲካ ድርጅት ይኖራል። ምክንያቱም እነዚህ ህዝቦች ሊጣሉ የሚችሉም አይደሉም። በብሔር ደረጃም ደግሞ ዛሬ ህዝቡ ብሔር ለይቶ የሚጣላበት ጊዜም አይደለም፣ ሁኔታውም የሚፈቅድ አይደለም የሚል ነገር ነው ያለው። ስለዚህ የፖለቲካ ድርጅት አለ ከጀርባው። ይህንን አለ ለማለት ያሰኘን ደግሞ አንድ በጣም ግልጽ የሆነ ነገር አለ። ለምሳሌ አርባ ምንጭ ላይ አንድ ቡራዩ ላይ ችግር እንደሚፈጠር ታውቆ በቅድሚያ ሰልፍ ለመውጣት ያንን ለመቃወም ፈቃድ ተጠይቆ ነበር። ይሄ አንድ ማሳያ ነው፣ ቡራዩ ላይ ይሄ ነገር ተከሰተ። ሶስተኛ ነገር ወዲያው በሚዲያ ይህን ያህል ሰዎች እንዲህ በእንዲህ እንዲህ አይነት ሁኔታ በኦሮሞ በቄሮዎች እንዲህ አይነት ነገር ተደርጓል የሚል ነገር በዜና ማሰራጫ በተለይም ደግሞ አሁን ኢሳት ብለን በጠቀስነው ሚዲያ አማካኝነት እየተራገበ ሲሄድ ሶስቱም የተቀናጀ ነው፣ ከአንድ አካባቢ የመነጨ ነው፣ አንድ የፖለቲካ ድርጅት የሚመራው ነው የሚል እምነት አደረብን። ስለዚህ ይሄ ሊደገም አይገባም፣ ኃይል ሊባል ይገባል። ይሄንን የፈጸሙ መጀመሪያ ከዚህ ድርጊት ጀርባ ያሉ ሰዎች ሊጠየቁ ይገባል። ግለሰቦችም ሆኑ ቡድኖች ለህግ እንዲቀርቡና የህግ የበላይነት በተግባር እንዲረጋገጥ እንጠይቃለን ብለናል። አላወገዛቸውም የሚባለው ነገር ትክክል አይደለም ብለ ማለት ነው። እና ትሪገር ያደረገው ነገሩን ያነሳሳው የዛ ህፃን ልጅ በአስቃቂ ሁኔታ መገደል ነው። ከዛ በኋላ ደግሞ እሱን ተከትሎ በህዝብ ቁጣ አንዳንድ ሊባል ከሚችል በላይ ትልቅ ችግር ተከስቷል። ያ አሁን ነገር ሁሉ አሳዛኝ ነው። ሁሉም የሞቱት ዜጎቻችን ናቸው። ግን ለዚህ መንስኤ የሆነው አካል ይጠየቅ የሚል በመግለጫችን ጠይቀናል ማለት ነው።
በቀለ እንግዲህ አንድ ነጥብ ያነሱታል። ቀደም ብሎ ግድያው ከመፈጸሙ በፊት ሰልፍ አርባ ምንጭ ውስጥ እንዲካሄድ ጥሪ ቀረበ ያሉትን ካሁን ቀደም በፌደራል የፖሊስ ኮሚሽነሩም ይሄን ነገር ጠቅሰው ነበረ። ነገር ግን ከአርባ ምንጭ ከገሙጎፋ የመጡትን የአገር ሽማግሌዎች ባህል መሪ የሆኑትን ስናናገር አይደለም፣ ግድያው ራሱ ቀደም ብሎ የተጀመረ ነው፣ ከኦነግ መግባትም ጋር ከባንዲራም ጋር የተያያዘ አይደለም የሚል መልስ ነበረ እሳቸው የሰጡን። ይህንም በፕሮግራም ደረጃ ስለሰራ ነው በእኛ በኩል ያለውን ለማቅረብ ፈልጌ ነው። ነገር ግን ከናንተ በኩል የኦሮሞ ወጣቶች ፈጸሙ የሚባለው እንግዲያ ያለ ማወላወል አውግዘናል ነው የሚሉት እርሶ?
አውግዘናል። እኔ ጅማ ላይ ኦዴት ዳኛ ጉባኤ ላይ በክብር እንግዳነት ተገኝቼ በጣም ሰፊ የሆነ ለማንኛውም ሰው ግልጽ በሆነ ሁኔታ ይሄ ሊወገዝ የሚገባ ትክክል ያልሆነ አካሄድ በተለይም ደግሞ የኦሮሞ ፍሮች በማናቸውም ላይ በምንም አይነት መንገድ ትንኮሳ እንኳን ቢደረግባቸው በማንም ቡድንም ግለሰብም ብሔርም ብሔረሰብም ላይ እጃቸውን ማንሳት እንደማይገባቸው በአጽንኦት ደጋግሜ አስገንዝቤያለሁ። ይሄ ሁሉ ግን እምነታችን በሰላም ዙሪያ በብሔር ብሔረሰብ ከብሔር ብሔረሰቦች ጋር አብረን ለመኖር በወንድማማችነት አብረን ለመኖር ካለን ጽኑ እምነት የተነሳ ነው። በማንኛውም ምክንያት የተነሳ አይደለም። ግን ቀደም ብለሽ ስላነሳሽው ነገር የሀገር ሽማግሌዎችን ጠይቀናል የምትይው ነገር እኛም ደግሞ በማስረጃ የያዝ ነው በጽሁፍ የተደገፈም ስላለ ይህኛውን እንኳን ለመቀበል አዳጋች ነው። ይህንን አስፈላጊ ከሆነ ወደፊትም በፖሊስም እንዲረጋገጥ በህግ አንጻርም ለመከታተል እንዲያመች በማስረጃነት የተቀመጠ ነው። ወደፊትም ይሄ በዚሁ መልክ ይታያል ማለት ነው። ይሄ ግለሰቦችን በመጠየቅ ልክ ነው ልክ አይደለም፣ ከዚያ በፊት ከዚያ በኋላ የተጀመረ ነው ለማለት አይቻልም። በሰነድ የተቀመጠ ጉዳይ ነው እና ተአማኒነቱ ያን ያህል ነው ለማለት ነው።
እንግዲህ ቀደም ሲል የአንድ ሚዲያ ስምም ጠቅሰዋል፣ ድርጅት በስም አልጠቀሱም። ሆን ብሎ የተደረገ የድርጅት አላማ ነው ብለዋል። በተጨባጭ ፖሊስም እየመረመርኩ ነው እያለ ነው እስካሁን። ቀስቃሹም ማን እንደሆነ እስካሁን አልተናገረም። ነገር ግን ወደ አቶ አንዱዓለም አራጌ ሊሂድና አቶ አንዱዓለም እንግዲህ ከአንድ ሳምንት በፊት የኦነግን መግባት ተከትሎ በተቀሰቀሰው ግጭት በአዲስ አበባም በቡራዩም ፖሊስ መርምሮ ማን ናቸው ኃላፊዎች ውስጥ የሚለን ድረስ 58 የሚሆኑ ሰዎች ህይወታቸው እንደጠፋ፣ ንብረት እንደወደመ፣ በሺዎች የሚቆጠሩ እንደተፈናቀሉ ነው የሚነገረው። ከዚያው ጋር ተያይዞ ደግሞ መገናኛ ብዙሃን የአካባቢው ፖሊሶች ይህን ነገር ከማስቆም ይልቅ ዝም ብለው ያዩ ነበር የሚል ትችትም እየሰነዘሩ ነው። ይህን ሰምተው ከሆነ እዛ ላይ አስተያየቶን ቢሰጡን። ቀደም ብሎ ደግሞ አቶ በቀለ ገርባ በተናገሩት ላይ ያለውን አስተያየት ቢያክሉ ደስ ይለኛል።
እግዚአብሔር ያክብርልኝ ትዝታ። እኔ ጉዳዩ ይሄ የአንድ ሰሞን ጉዳይ ወይንም አሁን ካለው ለውጥ ጋር ብቻ የተያዘ አይደለም። ባለፉት 20 አመታት ምናልባትም ከዛ በላይ ጀምሮ በሀገራችን ከ50ና ከ40 በላይ እንደዚህ የዘር ግጭቶች ሲደረጉ ኖረዋል። አሁን እንኳን በቅርቡ በኢትዮጵያ ሶማሌና በኦሮሞ ወንድሞቻችን መካከል እጅግ የሚዘገንን እልቂት መደረጉ እናውቃለን። የ27 አመት የዘር ፖለቲካ ምን አይነት መዘዝ እንዳመጣብን የሚያሳይ ነው። ግን አሁንም ከዛ አለመማራችንን ነው የሚያሳየው። አሁን በቅርብ ስላለው ሁኔታ ብዙ ማለት አልፈልግም፣ ሌሎችን ብዙ ማለት ያለባቸው አይመስለኝም። እንዲህ አይነት ነገር እውነት ፍጹም በደመ ነፍስ የሚደረግ ነገር ነው፣ ኢሰብአዊ ነው። እንደ ኢትዮጵያዊነቴ እጅግ አፍራለሁ። ማንም ይፈጽመው ማንም እንደ ሰው ማነስ ይሰማኛል። ትልቅ ውርደት ነው። በታሪካችንም በጣም ሁልጊዜም የምናፍርበት ታሪክ ነው። አንድ ጠቅላላ ነገር መናገር እንፈልገው ምንድን ነው፣ ማናችንም ከፍ ማለት አለብን፣ ከስሜት በላይ መሆን አለብንና ደመ ነፍስ ውስጥ መግባት የለብንም። እና በአንድ በኩል አንዱ ለምሳሌ ሌሎች መረጃዎች ይሰማለሁ፣ እኔ የሰማኋቸው አሉ፣ ሌሎችም የሚሏቸው አሉ፣ አቶ በቀለም ያነሳቸው አሉ። እነዚህ ነገሮች ሁሉ በእኔ እይታ መጣራት ያለባቸው በገለልተኛ ወገን ነው፣ በገለልተኛ ወገን። ምክንያቱም ስሜታዊ ያደርጋሉ፣ የዛይ ነው በጣም ስሜታዊ እና ወደ መጥፎም ነገር የሚወስድ ነው። እና ምናልባት እውነት የምንለው ነገር እጃችን ላይ እንኳን ቢኖር የምንናገርበት ጊዜ ወሳኝ ነው። መቼ ነው የምንናገረው? እውነት የተባለው ነገርስ መቼ ነው መነገር ያለበት? ምን አይነትስ ውጤት ሊያስከትል ይችላል የሚለውንም ሚዛን ላይ ማስቀመጥ ያለብን ይመስለኛል። እና ከዛ አንጻር አንዳንድ የነ ጉዳዮችን በጥሞናና በሰከነ መንገድ መያዙ ያስፈልጋል። ምክንያቱም በዚህ አሁን ሚዲያ ባለበት ዘመን ነገሮች መሪዎች እየወጡ የመሰላቸውን ወይንም አለን የሚሉትን መረጃ እያወጡ በሚናገሩበት ጊዜ በሚሊዮኖች ልብ ውስጥ ምን ተዘርቶ እንደሚያድር ማየት እየቻለ ነው። እና በተቻለ መጠን በገለልተኛ ወገን ቢታይ ደግሞ በፓርቲዎች መካከልም ልዩነትም ካለ የተደረገም ነገር ካለ ከመወቃቀስና ከመወጋገዝ ይልቅ በመከባበርና በመደማመጥ በመማማር ተቀራርቦ ችግሩን መፍታቱ ነው አሁን ካለንበት ወደ ተሻለ ዘመን ሊያሻገረን የሚችለው ብዬ አስባለሁ። እና በግሌ ጉዳዩ ላይ አስተያየት መስጠቱ እኔም የዛው ስህተት አካል እንዳልሆን እሰጋለሁ እና አይጠቅምም ብዬ ስለማስብ መረጃዎች ቢኖርኝም በዚህ ሰዓት መናገሩን አልመርጥም።
እሺ፣ አመሰግናለሁ። እንግዲህ ላቀረብኩት ጥያቄ አስተያየቱን ከመስጠት ተቆጥበዋል አቶ አንዷለም። ምናልባትም ነገሩን አራግቦ ወደ ለየለት ነገር ላለመውሰድ ብለው እንደሆነ ይገባኛል። እንግዲህ የሚዲያ ወይንም የመገናኛ ብዙሃን ጉዳዮች ተጠቅሷል። አሁን መገናኛ ብዙሃን ወደ ሀገር ገብተዋል፣ ውጭ የነበሩ የመገናኛ ብዙሃን። እነኚህ የመገናኛ ብዙሃን የተቋቋሙበት ምክንያት አላቸው። ቀደም ብሎ የኢትዮጵያ ሕዝብ የመናገር ወይንም የመተንፈስ መብት አልተሰጠውም በሚል የተመሰረቱ የመገናኛ ብዙሃን ናቸው። አሁን አገር ውስጥ ገብተው በሚሰሩበት ጊዜ በምን አይነት መልኩ መራመድ የሚገባቸው ይመስላችኋል በእናንተ አመለካከት? ምክንያቱም ኢትዮጵያ ሁለታችን እንደምታውቁት ሰላሟ እንደ እንቁላል መጠበቅ ያለበት ጊዜ ነው። በአሁኑ ሰዓት እንዴት አድርገው ነው ማበርከት የሚችሉት? አቶ በቀለ ገርባ፣ ከሁሉም በኩል ያሉ የመገናኛ ብዙሃን።
ይሄ የመገናኛ ብዙሃን ሚና በጣም ትልቅና ግዙፍ ነው። በተለይም ፖለቲካዊ ይዘት የሚይዝ ከሆነ አደገኝነቱም ያን ያህል ነው፣ መልካምነቱም ደግሞ እንደዚያው ነው። በእኛ ሀገር በምንመለከትበት ጊዜ የመገናኛ ተቋሙን ማን ነው የሚያዘው? ማን ነው የሚጠቀምበት? ለምን አገልግሎትስ ነው መጀመሪያውን የተቋቋመው ብለን ብናይ ብዙዎቹ ከፓርቲ ነጻ የሆኑ ወይንም ደግሞ ከሆነ ቡድን የተለዩ የመገናኛ ብዙሀን በሀገራችን ብዙም የሉም። ነጻ የሆነ የመገናኛ ብዙሀን አለ ለማለት በጣም አስቸጋሪ ነው፣ ሁላችን እንደምናየው ማለት ነው። በዓለም ዙሪያም ብዙ ሁከቶችን በህዝቦች መካከል ያሉ ግጭቶችን አባብሰው ለከፍተኛ አደጋ ህዝቦችን የዳረጉ ለከፍተኛ ህይወት መጥፋት ምክንያት የሆኑ የሚዲያ ተቋማት እንዳሉ ከታሪክም እንረዳለን። በህይወት ዘመናችንም ያየናቸው የታዘብናቸው ጉዳዮች ናቸው። ይህንን ስንፈራ ነበረ። ግን የፈራ ነው እኔ አሁን በምመለከተው መጠን የፈራ ነው ቀርቷል ለማለት አልችልም። ምክንያቱም አሁን እኛ ስሙን ጠቅሰን ያነሳ ነው ሚዲያ ወገንተኛ አይደለሁም ብሎ ቢልም እንዴት አይነት ወገንተኛ እንደሆነ ለአድማጭ ለኢትዮጵያ ህዝብ መተው አስፈላጊ ይመስልኛል። ይሄ ሚዲያ የሚያስደስታቸው ሰዎች እንዳሉ እናውቃለን። ነገር ግን በአንጻሩ ደግሞ እጅግ በጣም የማይረኩበት ወይንም ደግሞ የሚቃወሙ ኢትዮጵያውያን እንዳሉ ሚዲያ ተቋሙ ያውቅ እንደሆነ አላውቅም። ግን አንድ ነገር ጠቅሼ ለማለት ያህል ከዚህ በፊት ለምሳሌ የኦሮሞን ትግልና ቴሮዎችን በተመለከተ ያቀረባቸው ቪዲዮዎች አሉ። የሐሰት ቪዲዮዎች ሌላ ቪዲዮ አስገብቶ ሌላ ዘፈንና ሌላ እንትን አስገብቶ ህዝቡን ለመቀስቀስና ወደ ከፍተኛ ግጭት ለመውሰድ ያደረገው ጥረት ህዝባችን ራሳችንን የምናውቀው ነው። በኋላ በአንዱ ጉዳይ ላይ ይቅርታ እንደጠየቀ ይታወቃል። ነገር ግን ይቅርታ ያልጠየቀባቸው ሌሎች ነገሮችም አሉ። የግለሰቦችን ስም ከማጥፋት ጀምሮ በቡድኖችና በህዝቦች ላይ የሚያደርገው ዘመቻ ቀላል አይደለም። አንድ ትንሽ ምሳሌ ጠቅሼ ልለፍና ዛሬ ትንተና ወይንም ትኩረት በሚለው ፕሮግራማቸው ሲያቀርቡ ስላወጣ ነው መግለጫ፣ ድርጅቶች ናቸው መግለጫውን ያወጡት። ነገር ግን ቀኑን ሙሉ ለምሳሌ ታሊያ አርጌ 22 ጊዜ የኔን ስም አቶ በቀለ ገርባ ብለው የኔን ስም 22 ጊዜ አንስተው አብጠልጥለው እንደፈለጉ አድርገው ቀኑን ሙሉ ሲሰድቡኝ ውለዋል ተቀባብለው። እና ይሄ ምን አይነት ሚዲያ ነው? ማንን ነው? ከኔ ጀርባ ያለ ሰው ማን አለ? የኔስ ደጋፊ ይኖር ይሆን አይኖር ይሆን? ይሄንን ያውቁ። ራሴን መከላከል በማልችልበት ሁኔታ ይህን ያህል በአንድ ሰው ላይ ዘመቻ ማድረግ አስፈላጊነቱ ምንድን ነበረ የሚለውን ብንመለከት እንዲሁ ለማሳየት አነሳሁት እንጂ ራሴን ለመከላከል ብዬ አይደለም። ነገር ግን ከግለሰብ ስምና ዝና የበለጠ ህዝቦችን ማጋጨቱ ደግሞ ኢሞራላዊና ህገወጥ ስለሆነ ይሄ ይቁም፣ አይገባም፣ ትክክል አይደለም የሚል መግለጫ ነው ያወጣ ነው። እስካሁን ቪዲዮዎቹን ለመረጃነት የያዝናቸው ዳውንሎድ ያደረግናቸውም አሉ። ይሄ ወደፊት በታሪክም በህግም ፊት ሊቀርብ የሚችል ጉዳይ ሊሆን ይችላል። ስለዚህ ይህንን በዚሁ አግባብ እንሄድበታለን። ግን ይሄ ሚዲያ ፈጽሞ ታማኒ ነው ለማለት ወይንም ደግሞ ኢትዮጵያን ህዝብ እያገለገለ ያለ ሚዲያ ሳይሆን ህዝቦችን ለማጫረስ ሆን ብሎ አቅዶ እየሰራ ያለ ሚዲያ ነው ብዬ ለመናገር።
አቶ በቀለ አንድ ነገር ምንድን ነው፣ አሁን እኛ ስለ ተወሰነ አንድ ሚዲያ ለመወያየት አይደለም እዚህ የተገናኘ ነው። ይሄ ሚዲያ የሚያናፍሰውን ወይንም የዘገበውን ለመከታተልና አይደለም ብዬ እኔ በጥያቄ መልክም እርሶ የሚናገሩትን መልስ ለመስጠት ያዳግተኛል። በሌላ በኩል ደግሞ የኦሮሞ ማህበረሰብ እወክላለሁ የሚል መገናኛ ብዙሃን ያልሞቱ የኦሮሞ ወጣቶችን ቁጥር ጠቅሶ ይሄን ያህል ሞቱ ብሏል፣ ያራግባል። በሌላ በኩል ደግሞ ካሁን ቀደም ባለቤቱ የተናገራቸውን ሁሉ እየጠቀሱ የሚያናፍሱና ለልዩነት ተጨማሪ ሐሳብ የሚሰጡ ወገኖች አሉ። አሁን ከዛ ሁሉ ርቀን ወደ አንድነትና ወደ ሰላም የምንመጣበትን መንገድ ነበርና የምንወያየው የመገናኛ ብዙሃኑ እዚህ ኖሮ በማይከላከልበት ሁኔታ ድርጅቱን ወይንም ሰራተኞቹን ወክዬ መናገር አልችልም። እስቲ ወደ አቶ አንዱ አለም አራጌ ሊሄድ። አቶ አንዱ አለም፣ በሌላ በኩልም እንዲሁ አይደለ እንዴ ስሞታ የሚቀርበው መገናኛ ብዙሃኑ በጎደለው መልክ ነው የሚሰሩት ኢትዮጵያ ውስጥ ይባላል። ለህዝብ ግጭትም ኃላፊነት እንዳለባቸው ይጠቀሳል።
እንግዲህ በእኛ ሀገር እንደሚታወቀው ለረጅም ጊዜ የአንድ የፓርቲ አገዛዝ እና የሚዲያ ዶሚነንስ የነበረበት ሀገር ነው። እሱ በመሰበሩ ደስ ብሎናል። ለያሁን እንግዲህ ቀጥታ ባይሆንም በተዘዋዋሪ የሚጠቀሱትን የመገናኛ ብዙሀንም ይህ ዶሚነንስ የአገዛዙ የሚዲያ የበላይነት ተሰብሮ ህዝቡ አማራጭ እንዲያገኝ ስላደረጉት አስተዋጽኦ አክብሮት አለኝ። ትልቅ ትግሉ እዚህ ደረጃ እንዲደርስ ትልቅ አስተዋጽኦ አበርክተዋል። ያ አንድ ነገር ነው። አሁን ግን ለዚህ ለፍሬ የበጣ ደግሞ የትግላቸው ውጤት የሆነውን ይሄን የዲሞክራሲ ጽንስ የመንከባከቡ ጉዳይና በአግባቡ እንዲወለድ የማደጉ ሂደት ላይ ትንሽ እንግዲህ ስሜታዊነት እየተንጸባረቀ ይመስለኛል። ያ ደግሞ ህዝቡም እንዲሁ የታገለለትን የዲሞክራሲ ትግል መልሶ አፈር ውስጥ የሚከት ይመስለኛል። ስለዚህ በየትኛውም ወገን ቢሆን የተጠቀሱት ሚዲያዎች ሲሆኑ ሌሎችም ፍጹም በኃላፊነት ስሜት ሊመሩ ይገባል የሚለው ነው የኔ ትኩረት። እስካሁን ስላለው ጉዳይ ህግ መታየት አለበት። የህግ የበላይነትን ደግሞ የሚከበረው የምንለማመደውን በዚህ አይነት መንገድ ነው። አሉ የተባሉ መረጃዎች ሁሉ ተጠናክረው መቅረብና ቀደምም እንደተባለው የዘር ግጭቱን የቀሰቀሰው አካል ማን ነው የሚለውን ጉዳይ ጨምሮ ለፍርድ ቤት መቅረብ አለበት። ተከሳሾች ተከሰው ጥፋተኛው መታወቅ አለበት። ከዛ ደግሞ እነሱን መቅጣት ሳይሆን ከዛ ከሚገኘውም ደግሞ ትምህርት እንደ ሀገርም እንደ ህዝብም እንደ ሚዲያም እየተማርን መሄድ አለብን። በአጠቃላይ ግን የኛ ሀገር የሚዲያ ሁኔታ በጣም በእንጭጭ ደረጃ ነው የሚገኘው። በየትኛውም ወገን ቢሆን እውነቱን ለመናገር ከስሜት የጸዳ ሚዲያ ነው ወያለን የሚለው ነገር ብዙ አነጋጋሪ ይሆናል። በደም ሳሳውላ ለመናገር ጥቂቶች ሊኖሩ ይችላሉ፣ ግን በአመዛኙ ሚዲያውም ከፖለቲካ አስተሳሰብና አሁን ካለው ከፖለቲካ ሙቀት ነጻ የመሆን ችግር ይታይበታል ብዬ አስባለሁ። በመንግስትም በግልም ያለው ሚዲያ እንደ ነጻ ሚዲያ ሆኖ እንትን ገዝፎ የወጣ ነገር የለም። ገና ሁሉም ጅምር ላይ ነው። ስህተቶች ይኖራሉ። በቀን በሌሊት የምናየው ነገር የምንሰማው ነገር ነው። እሱ ግን አጠቃላይ ታገልነትን ነገር መልሶ ግብዓተ መሬቱን የሚያፋጥን ስለሆነ ሁላችንም ከዚህ የማያዳግም እርምት ወስደን አስተማማኝ የሆነ የዲሞክራሲ ሽግግር እንዲኖረን ዲሞክራሲ እንዲመጣ ሚዲያዎችም እርስ በርሳቸው በመግባባት በመነጋገር ቢሰሩ፣ ቅሬታም ካለ ደግሞ ሚዲያዎችም ከፓርቲዎች ጋር ከመሪዎችም ጋር ውይይት የተደረገ የመግባባት አይነት ስሜት ቢኖረን ይህ ሽግግር በቅጡ እንድናልፈው ጥሩ ነው እላለሁ።
ወደ ወጣቶች ጉዳይ ልሂድ። ይህን በኢትዮጵያ የተገኘውን የዲሞክራሲ ጭላንጭል ወይንም የዲሞክራሲ ክፍተት በማምጣት ብዙ ሰዎች የኢትዮጵያን ወጣቶች ነው የሚያመሰግኑት። ከቄሮ፣ ከፋኖ፣ ከዘርማ እስራትና ስቃይ ብቻ ሳይሆን ስደት እንዲሁም ሕይወታቸውን ያጡ በርካቶች ናቸው እና እነዚህ ወጣቶች ይህን ከባድ ዋጋ የተከፈለበትን ለውጥ እንደምን በሰላም ጠብቀው ዘላቂ ያደርጉታል? አቶ በቀለ በተለይ ከእስር እንደተፈቱ አዳማ ላይ ወጣቶችን ሰብስበው ሲያነጋግሩ የሚያሳይ አንድ ቪዲዮ አይቼ ነበረ። ምን ብለው ሲመክሯቸው ነበረ? እናንተ የምትፈጽሟቸው በጎም ይሁን ጥሩ ነገሮች የማህበረሰባችሁ ነጸብራቅ ነው የሚሆነው ብለው ሲመክሯቸው ነበር። ዛሬ ምን ይላሉ ወጣቶችን?
አዎ፣ ያው እንግዲህ አንዳንድ ጊዜ ችግራችን የምንፈልገውን ብቻ መርጠን ስለምንሰማ ነው እንጂ እኛ ከእስር ቤት ከተፈታን ጊዜ ጀምሮ አንድም ጊዜ ጠባጫሪ የሆነ ነገር በደጋፊዎቻችን በአባላቶቻችን ዘንድ ሰብከን አናውቅም። ምክንያቱም ህጋዊነት ብቻ አይደለም፣ ሞራላዊነት አለ፣ እምነት አለ፣ አስተዳደግ አለ፣ ብዙ ነገሮች አሉ። ስለዚህ እኛ ሰው ብሎን አድርጉ ብሎን ወይንም ህግ ገድቦን ሳይሆን እምነታችን በሰላም ዙሪያ ያለን እምነት ጽና ስለሆነ ነው። ከሁከት ምንም የሚገኝ ጠብ የሚል ነገር የማይኖር መሆኑ ስለምንረዳ ነው። በህዝቦች መካከል ያለው ልዩነት የብሔር ብቻ አይደለም፣ የፖለቲካ ብቻ አይደለም። ሰው በብዙ መንገድ ይለያያል፣ ነገር ግን አብሮ ከመኖር ውጭ ሌላ አማራጭ የለውም። ልዩነቶቻችንን በህብረት እንደ ውበት ይዘን አስተናግደን አብረን የምንኖርበትን መንገድ ሁሉ ስንመከር ነው እዚህ የደረስነው። እየሄድንበት እኔ በበኩሌ በየደረስኩበት ገጠርም ሆነ ከተማ ሳደርግ የነበረው ይሄ ነው። ማንም ጀሮቻ ቢያደርግብኝም ቢተውም ወደፊትም የማደርገው ይህን ብቻ ነው። ይህንን ለሞራሌ ስል ብቻ ነው የማደርገው እና አሁን የተፈጠረው እውነተኛ የሆነ ፖለቲካ እናካሂድ፣ ህዝቦችን ወደ ብጥብጥ የሚመሩ ነገሮችን እንተው። ይህንን ከሚያደርጉ ጉዳዮች አንዱ ደግሞ የሚዲያ ገለልተኛ አለመሆን ነው። ከእነዚህ ሚዲያዎች ደግሞ ይሄ ነው ብለን እውነቱን በመናገራችን የዚህ ሚዲያ ለምን ተነካ ነው እንጂ የተባለው። እኛ ምን ጊዜም ቢሆን በየደረስንበት ቦታ ሁሉ የምንሰብከው ስለ ሰላም ነው። ለአባላቶቻችንም ለደጋፊዎቻችንም ዛሬም ወደፊትም የምናደርገው ይሄ ነው። ያለንም አማራጭ ይሄ ብቻ ነው። እንደ ሀገርም የተራኮትን እንደዚህ የተጣላን የተጋጨን በዚህ ድህነት ላይ በዚህ ሽግግር ወቅት ይሄንን ልናደርግ አንችልም። አፎርድ አናደርግም። ይሄን ማንም እንኳን ፖለቲከኛ ይቅርና ማንኛውም ተራ ሰው ይገነዘበዋል። ስለዚህ እኛ ባለንበት ቦታ ሁሉ ግጭቶች እንዳይፈጠሩ ጥረት እናደርጋለን። የግጭቱን መንስኤ በምንጠቁሙበት ጊዜ ግን ለምን እውነት ተናገራችሁ ብለው የሚጮሁብን ልንጠበል አንችልም። አሁን ያለው ነገር ይሄ ብቻ ነው። ችግሩን የሚያባብስ አካል አለ። ያ አካል እጁን ይሰብስብን ያለው እንጂ ግጭት እንዲባባስ በየትኛውም ስፍራ አናደርግም፣ አይሞከርም። በእኛ ምክንያትም በምንም አይነት መንገድ ግጭት አይኖርም። ይህንን ወደፊት እናጠናክራለን። በዚህ በኩል ስጋት እንዲኖር አያስፈልግም። እኛ በአቋም ደረጃም በሞራል ደረጃ የሚያዝኑ ጉዳይ ስለሆነ ይህን እንገፋበታለን ለማለት ነው።
ግን አቶ በቀለ የመገናኛ ብዙሃንን ሚና በተመለከተ ይሄ እርግጥ ነው፣ የታወቀ ነው። ሩዋንዳ ውስጥ 700,000 ሰው እንዲፈጅ ምክንያት የሆነው የመገናኛ ብዙሃን ሚና ነው። ነገር ግን የአንዱን የመገናኛ ብዙሃን ጉድለት ሲያነሱ በሌላውም በኩል ያለውን ደግሞ ያለማንሳት በሌላው ማህበረሰብ ላይ ደግሞ ፕሮፖጋንዳ ይነዛል የሚባለውን ያለማንሳት ኃላፊነት የጎደለው አይመስሎትም?
ያው እውነት ነው። አዎ፣ ይሄንን መጥቀስ ያለብኝ ይመስለኛል። ይሄ ሚዲያ ብቻ አይደለም። ምናልባት በሽፋናቸው የተለያዩ ሊሆኑ ይችላሉ፣ ወይም ደግሞ የሚነዙት አደገኛ ፕሮፓጋንዳ ማግኒቲዩድ ሊለያዩ ይችላሉ። ሌላ መጥቀስ ያለብኝ ሚዲያ ሊኖር ይችላል። እውነት ነው። ለምሳሌ ከኦሮሞ ትግል ጋር ሲምፐታይዝ የሚያደርግ የሚዲያ ተቋም እንዳለ ይታወቃል። እነዚህ የሚዲያ ተቋሞች በአንድ ወቅት ትግሉን በአንድ አቅጣጫ ይመራ በነበረበት ጊዜ እየተቀባበሉ በመንግስት ላይ ከፍተኛ ጫና ሲያሳድሩ የነበሩ ናቸው። ሁኔታዎች ካለፉ በኋላ መጫወት የጀመሩት ሚና የተለያየ ነው። ይሄንን ስል ሌሎች ድርጅቶች ወይንም ደግሞ የሚዲያ ተቋማት የሉም ለማለት አይደለም። ሁሉም የሚዲያ ተቋማት ሊወገዙ ይገባል። የመንግስትም ይሁን የግልም ይሁን የድርጅትም ይሁን እዚህም በህዝብ ላይ ለርካሽ የፖለቲካ ጥቅም ብለው የሚያነሳሱ በተለይ በሰው ዘር መካከል ልዩነትን ምክንያት በማድረግ ፈጣሪ የፈጠረውን ልዩነት ምክንያት በማድረግ በዚህ ዙሪያ አደገኛ የሆነ ጨዋታ እንዳይጫወቱ ሁላቸውም ጥንቃቄ ማድረግ እንደሚገባ በእርግጥ መናገር ነበረብኝ። እነዚህ ሚዲያ ተቋማት በሙሉ መታቀብ እንዳለባቸው ማረጋገጥ አስፈላጊ ነው፣ ሊያደርጉ ይገባል የሚል እምነት አለኝ።
አመሰግናለሁ። አቶ አንዷለም፣ እንግዲህ አቶ በቀለ ከሁከት ማንም አይጠቀምም ብለዋል። እርግጥ ነው። በተለይ ደግሞ ከዘር ግጭት የሚጠቀም የለም፣ ምክንያቱም የሚተርፍና ባለቤት የሚሆን የለም። እና ከዚህ አይነት ሁኔታ ወጣቶች እንዲቆጠቡ ምን ምክር ይለግሳል?
እንግዲህ ወጣትነት ትልቅ በአንድ ሰው የእድሜው እድሜ ላይ ትልቁ ምዕራፍ ይመስለኛል። በእውቀት የሚያድግበት በአካል የሚገዝፍበት እና ለህይወቱም ደግሞ ትልቅ የሆነ መሰረት የሚጥልበት በሀገርም ደግሞ ደረጃ ሲታይ ወጣት ትልቅ የሀገር ኃይል መሆኑን በቅርቡ ታሪካችን እንኳን አይተናል። አሁን ዛሬ የምናየውን ለውጥ ብዙ ወጣቶቻችን ራሳቸውን ሰውተው ከኛ እድሜ ግማሹን እንኳን ሳይኖሩ ሳይሰስቱ ያመጡት ለውጥ እንደሆነ እናውቃለን። እና አንድ የወጣት ኃይል ለሀገር ግንባታም ሆነ መጪውን ዘመን ለማስተካከል ወሳኝ ኃይል ነው። ነገር ግን ደግሞ ያ ወጣት ኃይል ፍጹም የለውጥ ኃይል ሊሆን የሚችለው የሰከነ አስተሳሰብ ሲኖረው፣ ካለፈው ስህተት መማር ሲችል፣ ምን ማድረግ መብቱ እንደሆነ እና ምን ማድረግ መብቱ እንዳልሆነ ሲያውቅ፣ የሚገባውንና የማይገባውን ለይቶ በሰከነ መንገድ ሲሄድ፣ ልጅ ሲሆን ከአባቱ የተሻለ ካልሆነ እንዳባቱ ይባላል በእኛ ሀገር። ና አባቶቻችን እንደኛ በጭቆና በመከራ ውስጥ በረሀብ ውስጥ እየኖሩ እንዲህ አይነት የወረደ የዘረኝነት ተግባር አሳይተው አያውቁም። በመከራም ውስጡ ነው፣ በአገዛዝ ቀንበርም ውስጡ ነው። ዛሬ የምንኮራባቸውን ታሪኮች እጅ ለእጅ ተያይዘው ጽፈው በደማቸው ያለፉ አባቶች አሉ። እኛ ሲሆን ከእነሱ መሻል አለብን፣ ካልሆነ ግን ከአባቶቻችን ማነስ የለብንም እና ካለፈው ታሪካችንም መማር አለብን። ወጣቱ ራሱ በህይወቱ ቆርጦ ያመጣውን ይህንን ትልቅ ለውጥ መልሶ ሊያባክነው ሊያበላሸው ፈጽሞ አይገባም። ዘረኝነት ትልቅ ነቀርሳ ነው፣ እንደ ሰው ማነስ ነው። በቀለ እስር ቤት ውስጥ የኔን ህይወት ታድጎኛል። በዘር ቢሆን ኑሮ ምናልባት እኔ መሞት ነበረብኝ። እዛ ላይ የከፈለው ዋጋ ሰው መሆኔን አይቶ ነው እና እኛን የሚያቆራኘን ከዛም በላይ ኢትዮጵያዊ መሆናችን በአንድ ላይ የተገመደ ተስፋ ያለን ሰዎች መሆናችንን ያሳያል። ስለዚህ ከምንም በላይ ሰብአዊ ባህሪያችን ገዝፎ ሊታይና ሊሰራበት ይገባል ብያምናለሁና ይሄንን ካል አደረግን ወጣቱ የሚያበላሽው የራሱን ተስፋ ነው። ነገ በአንድ ሰው ላይ የፈጸመው ወንጀል ከራሱ ጋር አብሮ እስከ መቃብር ድረስ የሚከተለው ወንጀል ነውና እንዲህ አይነት የምናፍርበትን ታሪክ ጽፈን እንዳናልፍ መጠንቀቅ ያስፈልጋል። ሌላው ራሱ ትግሉን ታግሏል ግን አመራር ሊሰጥ አይችልም። አመራርም የሚሰጥ ከሆነ በየፓርቲዎቹ ታቅፎ የፓርቲዎች መዋቅር ላይ አልፎ ለስልጣን ሲበቃ ስልጣን ሲይዝ ነው አመራር መስጠት የሚችለው እንጂ በደቦ በየአካባቢው ብይን የሚሰጠውና አካሄድ ማቆም አለበት። ማንም ያደርገው ማንም ይሄ ግብታዊነት ነው። ይሄ የትም አያደርሰንም እና ዘረኝነት በደመ ነፍስ የሚደረግ ነገር ነውና እንደ ሀገርም ያጠፋናል። ከምንም በላይ ደግሞ የወጣቱን ትውልድ ተስፋውን ያጨልመዋል። ስለዚህ እጅግ የሰከነ ነገር ነው ያስፈልገዋል። በኃይል ሳይሆን በውይይት በጥላቻ ሳይሆን በፍቅር ሆላይ በመፈራረጅ ሳይሆን ወለጊህ ራሳችን በማየት በስሜታዊነት ሳይሆን ደግሞ በሰከነ ሁኔታ እያንዳንዳችን ራሳችንን ማየት አለብን። የራሴን ካጸዳው በቀለ ራሱን ወደ ውስጡ ካየ ችግሮቻችን በከፍተኛ ሁኔታ ይቃለላሉና በግብታዊነት ወደ ሌላ ነገር ከማየታችን በፊት ወደ የራሳችን ማየትና መስከን መመካከር ያስፈልገናል ብያስባለሁና ወጣቱ የራሱን ተስፋ የራሱን ሀገር እንዳጨናጉል እንዳያበላሽ አደራ ለማለት ወዳለሁ።
በጣም አመሰግናለሁ። እንደው የማጠቃለያ ለአቶ በቀለ ገርባ እድል ስጥ ግን ጥያቄ ላክል። ብዙ ጊዜ የፖለቲካ ኃይል ከበስተጀርባ አለ ወጣቱ ወደ አጉል ዓላማ እንዲሄድ የሚያንቀሳቀሰው ወይንም በገንዘብ የሚከፍለው ኃይል አለ ይባላል። ለዚህ ወጣቱ እንዳይታለል ለእንዲህ አይነት እኩይ ተግባር ሌላ መጠቀሚያ እንዳይሆን እስካሁን ማን ይሄን ነገር እንደሚያስደርግ በመንግስት ጸጥታ ኃይሎችም የተገለጠ ነገር የለም። ቀደም ሲል ደግሞ አቶ በቀለም ተናግረዋል። ያንን እስከሚገለጥ ድረስ እንተውና ወጣቱ መጠቀሚያ እንዳይሆን ምን ምክር ይሰጣሉ አቶ በቀለ ገርባ?
አሁን እንግዲህ እዚህ ላይ የሆነ ተቋም ከጀርባው እንዳለ የሚገልጹ ጉዳዮች አሉ ያልኩት። ለምሳሌ በኦሮሞ ስም የሚጠሩ ባንኮች ተሰባብረዋል በለጡ። ለምሳሌ ሰባራ ባቡር የነበረ በኦሮሚያ ባንክ ተሰባብሯል። እንቁላል ፋብሪካ ላይ በኦሮምኛ የጀነራል ታደሰ ብሩ ስም የያዘ ትምህርት ቤት ተሰብሯል። ይህ የተለያየ ስፍራ ነው። በሌላ ቦታ የኦሮሞ ባህል ልብሶች የሚሸጡበት ቦታዎች ተሰብረዋል፣ ተደብድበዋል። በተመሳሳይ የኦሮ ታርጋ የለጠፉ መኪኖች ተሰባብረዋል። ይሄ እውነት ነው። ይሄ በአንድ ጊዜ በሁሉ ቦታ ሊሆን የሚችለው ምን አይነት ቅንብር ቢኖር ነው፣ ምን ከጀርባው ቢኖር ነው የሚለው እኛ ወደ መፍትሄ ለመምጣት ስንል መፍትሄውን ለመፈለግ መንስኤውን ማግኘት ስላለብን ከጀርባው የሚያስተባብር በበላይ ሆኖ የሚያዘምት አካል አለ። ይህንን ድርጊት የሚያደርጉት ደግሞ የተወሰኑ የህብረተሰብ ክፍሎች ናቸው፣ ድሀ የህብረተሰብ ክፍሎች ናቸው። በጣም የተጎዱ ለራሳቸውን በብዙ መከራ ውስጥ ያሉ ድህነታቸውን ምክንያት በማድረግ ያንን መጠቀሚያ በማድረግ እነዚህን ሰዎች ተጠቅመውባቸዋል። ስለዚህ እኛ ወደ መፍትሄው ለመድረስ ስንል ነው መንስኤውን ለመጠቆም የፈለግነው እንጂ ነገሩን ለማባባስ አይደለም። ከማባባስ የሚገኝ ነገር አሁንም ዛሬም የለም ብለን እናምናለን። ነቅተንባቸዋል፣ ተው አያስፈልግም የሚለውን ለመንገር ብቻ ነው። ስለዚህ ለወጣቱ ማለት የምንችለው ነገር ወደፊት ይሄ ሀገር የወጣቶች ነው። ትልልቅ ሰዎች ቢኖሩት ለጥቂት ጊዜ ነው። ሀገራችሁን አታጥፉ፣ እርስ በራሳችሁ ማትባሉ፣ የማንም መጠቀሚያ እንዳትሆኑ በማንኛውም በኩል የሚመጡ የፖለቲካ አመለካከቶችን በደንብ አድርጋችሁ መዝናችሁ አይታችሁ ጥቅምና ጉዳቱን አመዛዝናችሁ እርምጃ ውሰዱ። ዘላችሁ ወደ መጣላት፣ ዘላችሁ ንብረት ወደ ማጥፋት፣ ዘላችሁ እርስ በርስ ወደ መጣላት አትሂዱ። እናንተ ወደፊት አብራችሁ የምትኖሩ ህዝቦች ናችሁ እና ወጣቶቻችን ይሄንን ተገንዘቡ። የማንም መጠቀሚያ እንዳትሆኑ፣ ወንድማማችነታችሁን ጠብቁ፣ በፍቅር ኑሩ፣ የሌላ ሰው መጠቀሚያ እንዳትሆኑ አደራችሁን ለማለት ብቻ ነው የምፈልገው።
እሺ፣ ሁለታችሁንም እጅግ አድርጌ ነው የማመሰግነው፣ አቶ በቀለ ገርባ እንዲሁም አቶ አንዷለም አራጌ። በጣም እግዚአብሔር ይስጥልኝ። በአድማጮቻችን ስም አመሰግናለሁ።
እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ።
ትዝታንና እንግዶቿን አመሰግናለሁ።